Bambino B-O-A.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የለተረቡ ጥር 19 2013 ዓ.ም ምረት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። እንደምን አመሻችኋል ክቡራን አድማጮች። ወደ ለተ መስተናዶች ከመላፋችን በፊት ለዛሬ መራርጠን ካዘጋጀናቸው ጥንቅሮች ጥቂቶቹን እናሰማችሁ።
ወታደራዊ ያለው ሁሉ ሰላም ወርዷል ማለት አይቻለም። እነሱ ለማናገር ሰላም ነው ከዚህ በኋላ ስጋት የለብኝም ይል ወንድም ወንድሜ ነው ብሎ ተቀብሎ ራሱ ደጀንስ ሆነ ዋስ ሆነው ነው። ስለዚህ እሱ ነገር ነው እኛ ማምጣት የሚፈልገው።
በኢትዮጵያ ውስጥ ትልቅ አለመረጋጋት እየፈጠሩ ያሉትን ግጭቶችና ጥቃቶችን ለመከላከል እንዲሁም ለማስቆም የሃይማኖት ተቋማት ኃላፊነታቸውን ምን ያክል እየተወጡ ነው በሚል የሃይማኖት ተቋማት ጉባኤ ጠቅላላ ጸሐፊ ሆኑትን ሊቀት ጉሃን ቀሲስ ታጋይ ታደለን አናግረናቸዋል።
በዘመናዊ ቴክኖሎጂ የሚሰራ ስለሆነ ይሄን ከታገዘልን በአመት ውስጥ የተጣራ ጥሩ ዘመናዊ አርቲፊሻል ላንድ ሺ የሚሆነ ህብረተሰብ እንሰጣለን ማለት ነው በአመት ውስጥ።
አሁን የሰማችኋቸው አቶ ሰለሞን አማራ ይሰኛሉ። በተለያዩ ምክንያቶች መራመድ የማይችሉ ሰዎች መንቀሳቀስ እንዲችሉ ሰው ሰራሽ ሕጎችን የሚያዘጋጁ በጎ አድራጊ ኢትዮጵያዊ ናቸው። የምሽቱ እንግዳችን ናቸው። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችንና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። የኤርትራ ወታደሮች ከኢትዮጵያ ትግራይ ክልል በአስቸኳይ ለቀው እንዲወጡ የዩናይትድ ስቴትስ መንግስት አሳሰበ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ዛሬ ለመገናኛ ብዙሃን በላኩት መግለጫ ትግራይ ክልል ውስጥ በሚገኙ ስደተኞች መጠለያ ውስጥ ዘረፋ፣ መደፈርና ሌሎች የሰብአዊ መብት ጥሰቶች እንደሚፈጸሙ ታማኝ ከሆኑ ሪፖርቶች ተሰምቷል ብለዋል። ቃል አቀባዩ አያይዘውም በኢትዮጵያ የሚገኙ ኤርትራውያን ስደተኞች የኤርትራ ወታደሮች በኃይል ወደ ኤርትራ እየመለሷቸው ስለመሆኑም ማስረጃ አለን ብለዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ተጽፎ የወጣው መግለጫ ከአፍሪካ በብዛቷ ከፍተኛነት ሁለተኛ የሆነችውን ኢትዮጵያን እያስተዳደረ በሚገኘው የኢትዮጵያ መንግስትና 3 ወራትን ባስቆጠረው የትግራይ ክልል ጦርነት ተዋናይ በሆኑ አካላት ላይ አዲሱ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አስተዳደር የሚያደርገውን ግፊት የሚያሳይ ነው። አሶሺየትድ ፕሬስ ከትግራይ ክልል የወጡ የአይን እማኞችን ጠቅሶ ባጠናቀረው ዘገባ የኤርትራ ወታደሮች ዘረፋ እንደሚፈጽሙ፣ ቤት ለቤት እየተዟዟሩ ሰዎችን እንደሚገሉና ልክ እንደ አካባቢው አስተዳዳሪዎች እየተንቀሳቀሱ እንደሚገኙ ተጠቅሷል። የኢትዮጵያ መንግስት ሀገር ከተዋል ተብለው የሚታመኑትን የትግራይ አመራሮች ለመያዝ በሚያደርገው ውጊያ ውስጥ የኤርትራ ወታደሮች ዘገባው ተሳትፈዋል ያለ ሲሆን፣ ነገር ግን የኢትዮጵያ መንግስት የኤርትራ ወታደሮች መሳተፋቸውን ሙሉ ለሙሉ አስተባብሏል። የዩናይትድ ስቴትስ መንግስት የቀድሞ ፕሬዝዳንት ዶናልድ ትራምፕ አስተዳደር ኤርትራ ከዚህ ጦርነት ራሷን መገደቧን በመግለጽ ካቀረቡላት ሙገሳ ፍጹም የተለየውን አቋም አዲሱ የፕሬዝዳንት ጆ ባይደን አስተዳደር በመግለጫው አንጸባርቋል። ተደረጉ በተባሉ የሰብአዊ መብት ጥሰቶች ዙሪያም ገለልተኛና ግልጽ የሆነ ምርመራ እንዲደረግ የሚጠይቀው የውጭ ጉዳይ መስሪያ ቤቱ መግለጫ የትና ምን ያህል የኤርትራ ወታደሮች በትግራይ ክልል እንደሚገኙ አልታወቀም ብሏል። ሆኖም ይህ ጥያቄ የዩናይትድ ስቴትስ መንግስት በቀጥታ ለኤርትራ መንግስት ባለስልጣናት አቅርቦት እንደሆነ የሚታወቅ ነገር የለም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት እስካሁን በጉዳዩ ላይ የሰጠው ምላሽም የለም። የአይን እማኞች በሺዎች የሚቆጠሩ የኤርትራ ወታደሮች በኢትዮጵያ ትግራይ ክልል ውስጥ እንደሚገኙ የገለጹ ሲሆን የኤርትራ መንግስት በበኩሉ በጉዳዩ ላይ የሰጠው ምላሽ የለም። ሆኖም የኤርትራ ማስታወቂያ ሚኒስትር በትዊተር ገጹ ላይ እንዳሰፈረው በኤርትራ መንግስት ላይ የሚደረገው የስም ማጥፋት ዘመቻ እንደገና እየጨመረ ነው ብሎታል። የውጭ ጉዳይ መስሪያ ቤቱ ሌላው ከታማኝ ዘገባዎች እንደተረዳ ገልጾ አሳሳቢ እንደሆነ የጠቀሰው ከትግራይ ክልል ውስጥ የምግብ እጥረት መከሰቱን ሲሆን ፓስቸርኳይ የሰባዊ እርዳታ ወደ ትግራይ ክልል ካልተንቀሳቀሰ በመቶችና በሺዎች የሚቆጠሩ ሰዎች ሊሞቱ ይችላሉ በሚለው ጉዳይ ላይ ስጋት አለን ብሏል። በሌላ በኩል በቅርቡ የአሜሪካ ድምጽ ያነጋገራቸው የትግራይ ክልል ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታ በክልሉ 4.5 ሚሊዮን ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ገልጸው ያለውን ምግብ በሚገባ ለማከፋፈል ደግሞ አሽከርካሪዎች የጸጥታ ስጋት እንዳለባቸው ተናግሯል። በመሆኑም ኮማንድ ፖስት በማቋቋም በእጀባ እርዳታውን ለማድረስ በዝግጅት ላይ እንዳሉም አስተውቀዋል። በተያያዘ በትግራይ ክልል ከትላንትና ከሰዓት ጀምሮ የተቋረጠው የስልክ አገልግሎት ዛሬ ከሰዓት በኋላ እንደገና መጀመሩን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ አስተውቀዋል። ችግሩ የተከሰተው በማስተላለፊያ መስመር መቋረጥ ምክንያት መሆኑን የገለጹት ዋና ስራ አስፈጻሚዋ በምን ሁኔታ እንደተፈጠረም እየተጠና ነው ብለዋል። ከጦርነቱ በኋላ የተጠገነው የክልሉ የቴሌኮም መሰረተ ልማት በሙሉ አቅም በሚሰራበት ደረጃ ላይ አለመድረሱንም አከለው ተቆመዋል። በእነ አቶ ጀዋር መሐመድ የክስ መዝገብ ዛሬ የተከሳሾችን የእምነት ክህደት ቃል ለመስማት ቀጠሮ የነበረው የልደታ ከፍተኛ ፍርድ ቤት ችሎት ተቋረጠ። ችሎቱ የተቋረጠው የእስረኞቹ ቤተሰቦችና የችሎቱ ታዳሚዎች ቢጫ ልብስ ለብሰዋል በማለት ወደ ችሎት እንዳይገቡ መከልከላቸውን ጠቅሰው ተከሳሾች አቤቱታ ማቅረባቸውን ተከትሎ ነው። ፍርድ ቤቱ የተፈጠሩትን ችግሮች ታርመው ለጥር 27 ችሎቱ እንዲታይ ተለዋጭ ቀጠሮ ሰጥቷል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመስማት ላይ እንገኛለን። አሁን ወደ ቀዳሚው ፕሮግራማችን እንለፍ። በኢትዮጵያ ግጭቶች በበረቱባቸውና በተደጋጋሚ ማንነትን መሰረት ያደረጉ ጥቃቶች በሚፈጸምባቸው አካባቢዎች የችግሩን መንስኤ ከስር መሰረቱ አጥንቶ መፍትሄ መፈለግ ስራ የጀመረው የሃይማኖት ተቋማት ጉባኤ ትላንት ወደ ቤንሻንጉል ክልል መተከል ዞን አምርቷል። በቀጣይም ትግራይ ክልል ውስጥ ወደሚገኙ ከተሞችና ወደ ኮንሶ አጥንቶ ከነዋሪዎች ጋር ጉይይት እንደሚያደርግ የሃይማኖት ጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ከአሜሪካ ድምጽ ጋር ባደረጉት ቆይታ ተናግረዋል። ለመሆኑ በኢትዮጵያ ውስጥ ትልቅ አለመረጋጋት እየፈጠሩ ያሉትን ግጭቶችንና ጥቃቶችን ለመከላከል ብሎም ለማስቆም የሃይማኖት ተቋማት ምን ያክል ኃላፊነታቸውን እየተወጡ ነው በሚል ሐሳብ ዙሪያ ከሊቀ ትጉሃን ቀሲስ ታጋይ ጋር ቆይታ አድርጌያለሁ። ቀጥሎ ይቀርባል። ከተቋማት ቀሲስ ታጋይ ታደለ ለሰባት የሃይማኖት ተቋማት የፈጠሩትን ጥምረት በጠቅላይ ጸሐፊነት የሚመሩት እርሶ ነዎት። ይህ ማለት ደግሞ እንግዲህ ተቋሙ በሀገሪቱ 97% የሚሆነውን አማኝ ህዝብ ያቀፈ ነውና ከዚህ አንጻር መጀመሪያ ማነሳለው ጥያቄ እርሶ የሚመሩት የሃይማኖት ጉባኤ ግጭቶች ሲከሰቱ መግለጫ ከመውጣት ባለፈ በተለይ ግጭቶች ከመከሰታቸው አስቀድሞ ምርምር የማድረግና የመከላከል ስራ ይሰራል?
አመሰግናለሁ። በዚህ የሃይማኖት ተቋማት በስፋት በሀገሪቱ ውስጥ ቢኖሩ እንደተባለው ግጭቶች እየተስተናገዱ ነው። በተለይ ኢትዮጵያ ውስጥ ከየትኛውም ዘመን ሰምተነውም አይተነውም በታሪክም ተጽፎም የማናገኘው አንዳንድ ብሔርን ማንነትን መሰረት ያደረጉ ግጭቶች እየተከሰቱ ናቸው። ሰው አመልክቶ ባልተወለደበት ወይንም ደግሞ ይሄንን ብሔር ደም ብሎ ባልሆነበት ሁኔታ ላይ በማንነቱ እየተሸማቀቀ እየተፈናቀለ እየተገደለ ብዙ መከራም እያየ እንደሆነ የአደባባይ ሚስጥራችን ነው። ዞሮ ዞሮ የተለያዩ ስራዎች ይሰራሉ። ለምሳሌ የሰላም ስብከቶች በየቤተ እምነቱ ይሰበካሉ፣ የአብሮነት ስብከቶች ይሰበካሉ። ይሄ ተቋም 10 አመታትን እንኳን አላስቆጠረም፣ ግን ከችግሮቹ የተወለደ ተቋም ነው። ይሄ ችግሮቹን ለመቅረፍ በጋራ የተቋቋመ ተቋም ነው። በጣም ለረጅም ጊዜ የፈጀ መለያየት ላይ ተሰርቷል። አንድነት ላይ ሳይሆን አብሮነት ላይ ሳይሆን የኢትዮጵያ ሃይማኖት ተቋማት ጉባኤ ደግሞ አብዛኛው ጊዜውን የሚያሳልፈው ግጭቶችን እንዳይከሰቱ ከማስተማር ጀምሮ እንደገናም ግጭቶቹ ደግሞ ሊከሰቱ ይችላሉ ብሎ ስጋት ካለው መግለጫ የሰላም ጥሪ በተደጋጋሚ ያወጣሉ። ለዚህ ማሳያ የሚሆነው ስማይ በቅርቡ የትግራይ እና በፌደራል መንግስት መካከል የተፈጠሩ ጥሮቶች ነበሩ። እንደምታውቁት ወደ ድርድር ወደ ንግግር ወደ መግባባት ወደ ጠረጴዛ እንዲመጣ ከሁለት አመት በላይ በትግራይና በአማራ ክልል መካከል በትግራይና በፌደራል መንግስት መካከል በኦሮሚያና በሶማሌ ክልል መካከል በተመሳሳይ እንደዚህ አይነት ስራዎች ኢትዮጵያ ማለት ተቋማት ጉባኤ ኢኒሼቲቭን ወስዶ ፌል ያደረጉበትን መንገድ እንዴት ወደዚህ ወደ ግጭት እንደገባ ለመግለጽ ሞክረናል። አሁን በቅርቡ ምርጫ ፍለፊታችን አለ እንደምታቸውና ከምርጫ በፊት ሁሉም የፖለቲካ ፓርቲዎች ወይንም የፖለቲካ አመራሮች ኢትዮጵያን ህዝብ ዳግም ወደ ግጭት ወደ ብጥብጥ ወደ ሰላም እጦት እንዳያስገቡ ሰላማዊ ምርጫ እንዲካሄድ ግልጽነት ያለው ምርጫ እንዲካሄድ ሁሉም ደግሞ ያንን የሚመጣውን ውጤት አምኖ ተቀብሎ ለኢትዮጵያ ህዝብ ሲል ወደ ግጭት እንዳይገባ ይሄንን ቃል እንዲገቡ ለማድረግ ስራ እየሰራን ያለ ነው።
እንግዲህ ሶም እንደጠቀሱት ጉባኤው በራሱ በአገሪቱ ውስጥ የሚታዩ የተለያዩ ወቅታዊ ችግሮች የወለዱት ጉባኤ ነውና አስቀድሞ ችግሮችን የሚመለከት ምርምር የሚያደርግ ተቋም ወይም ክፍል በእናንተ ስር ካለ አስቀድመን ተከላክለናቸዋል የምትሏቸው ችግሮች ነበሩ?
ከፍተኛ የሰላም ግንባታ ሴት መጻፍ ለምሳሌ በተለያዩ ቋንቋ ከሁሉም ቤተ እምነቶች በተውጣጡ ምሁራን ወረት 6 አሳትሟል። የሰላም ግንባታ ማኑዋል ማስተማሪያ መጻፍ ነው። የሰላም ሴት ግንባታ መጻፍ አንደኛ ይሄንን መንገድ ሁሉም ከተከተለ የሰላም ሴት ግንባታውን ግጭቶቹ ሙሉ በሙሉ እንኳን ማስቆም ባንችልም ይቀንሳል ብለን እናስ ሁለተኛው እየተከተልን ያለነው መንገድ በትክክል በተደጋጋሚ ችግር የደረሰባቸው ቦታ እንደ መነሻ ምንድናቸው ሩት ኦፍ ኮዞቹ ምንድናቸው ማለት ሁሌ እሳት የማጥፋት ስራ ነው የምንሰራ የነበረውና በደንብ ትክክል በተጠና መልኩ ይሄንን ነገር ጥናት ጀምረናል። ለምሳሌ እንደነ በመራብ አርሲ በሻሸመኔ ዙሪያ እና ኮፈንዲ አካባቢ እና አሳሳ አካባቢ እነዚህን አካባቢ ፖለቲካ ነው ወይስ ሁሉ ጊዜ ሽፋን እየተሰጠው በትክክል ችግሮቻቸው ምንድነው ብለን ለሚመለከተው ባለድርሻ አካል ለማቅረብ ጥናት ጀምረናል። አሁን መራብ አርሲ ብቻ አይደለም እንደነ ጉራ ፈርዳ አካባቢ እና አሁንም መተከል አጋጣሚ ሆኖ ጥሩ ሰዓት ነው ዛሬ ደወልሽ ነገ ጠዋት እኔ ወደ መተከል ዙሪያ ሄዳለሁ እዛ ወደ 200 ከአራት ዞኖች የተጣጡ በዚህ ጉዳይ ላይ ውይይት አለ። ይሄ እንግዲህ ውይይቶቹ ምንድነው አንዳንድ ጊዜ ለመንግስት አካላት ለጸጥታ አካላት ማይናገሩ ግን እኛን አምነው ለሃይማኖት ተቋማት አምነው የሚናገሩ ጉዳዮች ይኖራሉ።
እንግዲህ ግጭቶቹ ባሉባቸው የተለያዩ ሀገሮች አሁን እንደጠቀሱት በቤንሻንጉል በኦሮሚያ በኮንሶ በትግራይ ያለውም የሰባይ ቀውስ ዙሪያ በተመለከተ በየቦታው በመንቀሳቀስ እየሰራቻቸው ያሉ ስራዎች ምንድናቸው?
እንዳልኩሽ እነዚህ አሁን ኦሬዲ የተጠቀሱ ቦታዎች እንዳልኩሽ ግጭቶች አጥተው የፈነዱ ቦታዎች ናቸው። ምናልባት ያልፈነዱ ቦታዎች በየቦታው ግን ያበጡ አንዳንድ መሰል ምልክቶች የሚታዩባቸው ቦታዎችም አሉ። ይፈነዳሉ ነገ ብለን የምንጠብቃቸው ቦታዎችም አሉ። አሁን ትግራይ ኦሬዲ ፈንድቶ ምን ብሎ አብቅቷውን ግን አገራዊ ሰላም እዛ አካባቢ ክልላዊ ሰላም እንዲመጣ ብዙ ችግሮች ተከስተዋል። የተለያዩ ጉዳቶች ደርሰዋል። ሰው እዛ አሁን የሚፈልገው ትልቁ ዳቦ ነው የመጀመሪያው ከዛም ሰላም ነው ከዛም ደግሞ ወደ ነበረበት አብሮነት ለመመለስ ከእምነት አባቶች ይጠብቃሉና የእምነት ተቋማቱን አባቶችን ይዘን ወደ ትግራይ ክልል ከአስር ቀን ባልበለጠ ጊዜያት ውስጥ ወደ ትግራይ ክልልም እንሄዳለን በተመሳሳይ። ሁለተኛ በዚህ ወደ ቤንሻንጉል አሁንም ሁለተኛ ዙር ነው የሄድነው የገና ዋዜማም ተቀዳሚ ሙፍቲ ፓትርያርኩን ተወካይ እና ካርዲናል ተወካዮችም ጨምረን ቤንሻንጉል ነበር አሶሳ አካባቢ ነው ይሄድ ነው። አሁን ግን ህዝቡ በጋራ በአንድ ጅምላ መቃብር ነው የተቀበረው። እንደ ስርዓታቸው ጸሎተ ፍታትን ለማድረግ ከአንድ ሳምንት በኋላ እዛ አካባቢ እንደገና ስራ አለ። በኮንሶ አካባቢ በቅርቡ እዛው እያወያየን ነበረ ከአንድ ከአስር ቀን በፊት አንዳንድ ቦታዎቹ ሰላማዊ ሁኔታዎች ተፈጥሯሉ ግን ስጋቶች እዚህ ከማንነት ከመወሰን ጋር ተያይዞ ህዝቡን ወቀሱ ቀውስ ውስጥ እየከተቱ ያሉና አሁንም ድጋሚ ቀነቀጠሮ ይዘናል። እዛ አካባቢ ጉራ ፈርዳም በተመሳሳይ እንደዛው አሁንም ጋፕ ያለ ይመስላል። በወታደራይል ያለው ሁሉ ሰላም ወርዷል ማለት አይቻለም። እውነት ለመናገር ሰላም ነው ከዚህ በኋላ ስጋት የለብኝ የሚል ወንድም ወንድሜ ነው ብሎ ተቀብሎ ራሱ ደጀን ሲሆነው ዋስ ሲሆነው ነው። ስለዚህ እሱን ነገር ነው እኛ ማምጣት የምንፈልገው። ትግራይ ክልል አሁን ወደ 6 ዞን ዋና ዋና ከተማዎች ለማዋየት በመቀጣይ የካቲት ወር ላይ ፕሮግራም ይዘናል። አዲግራት ላይ፣ አክሱም ላይ፣ ሽሬ ላይ፣ አድዋና ማይጨው ላይ መጨረሻም መቀሌ ላይ ለማድረግ የሰላም ስራ በአብሮነት ስራ በደንብ ለመስራት እየተንቀሳቀሰ ነው ያለው።
አድማጮች ከሊቀስ ጉሃን ቀሲስ ታጋይ ታደለ ጋር የተደረገው ቆይታ አላበቃም። ኮራስ በኋላ በኢትዮጵያ የሚደረገውን ምርጫ ጨምሮ በሌሎች በርካታ ጉዳዮች ዙሪያ የሃይማኖት ተቋማት ጉባኤ የሚሰራቸውን ስራዎች አካተተው ሁለተኛው ክፍል በነገውለት ይቀርባል። የጋቢና ዝግጅታችን ከአሜሪካ ድምጽ ይቀጥላል። ኢትዮጵያ ውስጥ በርካታ ዜጎች በተፈጥሯዊና ሰው ሰራሽ አደጋዎች ምክንያት ለመራመድ እንዳይችሉ እንደፍላጎታቸው እንዳይንቀሳቀሱ ሆነዋል። እነዚህ ዜጎች ዳግም መራመድ ይችሉ ዘንድ የሚያግዙ ሰው ሰራሽ ቁሳቁሶች በበቂ መጠን አለመገኘታቸው ደግሞ ችግሩን የበለጠ አግዝፎታል። ይህን የተመለከቱ ነዋሪነታቸውን በእንግሊዝ ለንደን ያደረጉት አቶ ሰለሞን አማረ ግን ከአጋሮቻቸው ጋር በርካቶች ዳግም የሚራመዱባቸውን ሰው ሰራሽ ሮች በማዘጋጀት እያደሉ ይገኛሉ። ስለዚህ በጎ ስራቸው ያናገራቸው ሀብታሙ ስዩም ነው። ወደ መልካሙ ተግባር እንዴት እንደገቡ አስቀድሞ ጠይቋቸዋል።
ነው ያው የኔ መጀመሪያ ሙያዬ ነው። ረጅም አመታት ቆይቼ በታለው በስራውና በትምህርት በአገልግሎቱ ማለት ነው በኢትዮጵያም በአውሮፓም። ሌላ ተጨማሪ ሙያ የለኝም። የመጀመሪያው የመጨረሻው ሙያ ስለሆነ ሀገሬ የነበረበት ጊዜ ረጅም ጊዜ አገልግያለሁ። በተለይ ሚኒስትሪውን በደንብ አገልግዬ ነበር። ባለፈ ደግሞ እንደዚህ ሲቪል ሰርቫንትንም እንደዚሁ አገልግዬ ነበር። ወደ ኢትዮጵያ ከኢትዮጵያ ከወጣ በኋላ ደግሞ እንደዚሁ አውሮፓ ላይ የእንግሊዝ ሀገር መኖርበት እንግሊዝ ሀገር እንግሊዞችን የማገልገል ስራ ነበረ። ግን ሁሉ ጊዜ ሀገርን የማሰብ ሁኔታ ነበርና በዛ ምክንያት ሙያውን ተግባራዊ በማድረግ ሀገራችን ላይ ያሉትን ወገኖቻችንን በማሰብ የተሰራሽ አካል ለማቅረብ ነው እንግዲህ እያደረግን ያለ ነው።
በቅርቡ በጀመራችሁት ዘመቻ አማካኝነት በርካታ ሰዎችን እያገዛችሁ እንደሆነ ሰምተናል። ምን ያክል ሰዎችን ዳግም እንዲራመዱ አገዛችሁ? አገልግሎታችሁን ያገኙ ሰዎችስ ከየት ከየት አካባቢዎች የመጡ ናቸው?
አሁን ትንሽ ፕላን ተበላሽቶብኛል ያለው ነገር ማለት ነው። ምንድን ነው ከመጣንበት ጊዜ አኳያ አንድ ወር ያህል አልሰራንም። አንዳንድ አስቸጋሪ ሁኔታዎች ነበሩና እነሱን እንትን ለማድረግ ሲባል በዋናነት ወደ ስራው አልገባንም። በግል ማለትም ቤት ውስጥ አጥንተን በመለካት ምናምን ነገር ለጊዜው ያለው ሁኔታ ብናስኬድም ወደ ወርክሾፕ አልገባንም ነበር። ይሁንና ወደ ወርክሾፕ ከገባን በኋላ እስካሁን 15 በላይ ለጊዜው ሰው ሰራሽ አካል ተጠቃሚዎችን ለክተን እያስኬድን ያለ ነው ማለት ነው። በዋናነት ፕላናችን ከ50 የሚደርሱ አካል ጉዳተኞችን ነው ለመስራት ያሰብነው። ይሄ ደግሞ በገንዘብ ሲለካ በአውሮፓ ስታንዳርድ በዝቅተኛ ስታንዳርድ ወደ 15 ሚሊዮን ብር የሚጠጋ እርዳታ ነው ለመስጠት እንግዲህ ተንቀሳቅሰን የመጣ ነው።
ኢትዮጵያ ውስጥ አካላቸውን በተለያዩ ተፈጥሯዊና ሰው ሰራሽ አደጋዎች ያጡ ዜጎች ቁጥር ከፍ ያለ ነው። ወደዚህ ስራ ከገባችሁ በኋላ ገና ያልተሄደበት መስክ መሆኑን የመረዳት አጋጣሚውን አግኝታችሁን ተጨማሪ ዜጎች የእናንተን መሰል ድጋፍ ያገኙስ ምን ለማድረግ አስባችኋል?
እውነት ለመናገር ምንድን ነው አሁን ያልከው ነገር በጣም ትልቅ ሊታሰብበት የሚገባው ነገር ነው። ብዙዎች መንግስታዊ ያልሆኑ ተቋማትን እዚህ ነገር ላይ ምንም ትኩረት እየተሰጠበትም ያለው ነገር አይደለም ያለው በአሁኑ ሰዓት። እኔም ሀገር ውስጥ ስራ ስለነበረ በተለይ አንጋፋው የሆነው የሰው ሰራሽ አካልና የአካል ድጋፍ ማደራጃ ድርጅት በጣም ትልቅ ድርጅት ነው። እስከ ዩኒቨርሲቲ ድረስ መሆን የሚችል ድርጅት ነበር። ግን በማንም ትኩረት ስላልተሰጠው እነዚህ አካል ጉዳተኞች አገልግሎቱን ሊያገኙ አልቻሉም። እንደተረዳሁት ከሆነ እስከ 3000 የሚደርሱ ዌይቲንግ ሊስት አላቸው። ግን ስፖንሰርም ስለሌለ የሚከፍላቸውም ስለሌለ ዝም ብለው ተቀምጠዋል። አሁን አገራችን ላይ አይተን እንደሆነ ላለፉት 40 ዓመታት 50 ዓመታት ጦርነት ነው ያለው። በጦርነቶች የተጎዳውን ህዝብ ብታየው በጣም ከባድ ነው። እኛ መጣናቸው ፔሽንቶች ከየክልሉም ነው፣ ከአዲስ አበባ አብዛኞቹ ከአዲስ አበባ ቢሆኑም በተለይ ህጻናቶችን ከክልል እኛ መጣናቸው። ኢቭን ራሱ ላለፉት 40 ዓመታት በትግል በወታደርነት በጦርነት የተጎዱትን ነው አብዛኞቹን ለመድረስ ያሰብነው የነበረው። ግን ከቦታ እጥረት አኳያ ከተለያዩ ነገሮች ከመስሪያ ቦታ እጥረት አኳያ የቻልነውን ያህል ልንሰራ አልቻልንም። ግን አሁን መንግስት ትኩረት ሰጥቶት ጉዳዩን የሚረዳን ከሆነ በአመት ቢያንስ ከ1000 በላይ አካል ጉዳተኞችን አርቲፊሻል እግር የመስጠት እቅድ ይኖረናል ወደፊት ማለት ነው ለሚቀጥሉት 2 ዓመታት። ግን ትኩረት በጣም እንሻለን። እኛ ብቻችንን የምንሰራው ነገር አይደለም። በዘመናዊ ቴክኖሎጂ የሚሰራ ስለሆነ ይህን ከታገዘልን በአመት ውስጥ የተጣራ ጥሩ ዘመናዊ አርቲፊሻል ለ1000 የሚሆን ህብረተሰብ እንሰጣለን ማለት ነው በአመት ውስጥ።
እንግዲህ የምትሰሩት ስራ ሰዎች ዳግም እንዲራመዱ ዳግም ወደ እንቅስቃሴ እንዲገቡ የሚያደርግ ከመሆኑ አንፃር ደስታ ምላሽ የምታገኙ ይመስለኛል። ከማትረሷቸው ገጠመኞችና የተጠቃሚዎች አስተያየት እስቲ አንድ ሁለቱን ያጋሩን።
ለምሳሌ በቀደምታ የገጠመኝ ልንገር። ቤቴን ልክ እንደውም የዛሬ ሳምንት ነው ከመኖሪያ ቤቴ ለመውጣት ነበር ያሰብኩት። አንዷ ባለ ጉዳይ ደውልኝና ባክን ባለቤቴን ዳልኝ በቃ ቢያንስ ደስ ብሎት እንዲሞት አድርግልኝ አለችኝ። እንዴት አልኳት። ባክን ባለቤቴ ደና ነበር። በጣም የሰራ ሰው ነው። በጣም ታጋይ ነው። በጣም ጥሩ ልጅም በጥሩ ያሳደገ ነው። ነገር ግን ሁለት አይኑ ድንገት አቆመብኝ። በስኳር ህመም ምክንያት ታወረብኝ። ሁለቱ ኩላሊት ፌል አደረገብኝ። አንዱ እግሩ ተቆረጠብኝ። አንድ እጁ ደግሞ በድንገት ትክክል አልሰራለኝ የሚል ነገር ትመጣ። ይሄን ነገር ስትሰማ በቃ ትረበሻለህ። በቃ ራስህንም ያመሃል። በጣም በቃ አትችልም ያለውን ነገር ማለት ነው። ይህ በጣም የገጠመኝ በጣም ከባዱ የገጠመኝ ትልቁ የገጠመኝ ችግር ነው አሁን ላይ ያለው ማለት ነው። አሁን አስበው አንድ ሰው ሁለት አይን የለው፣ ሁለቱ ኩላሊቱ ዳያሊሲስ እያደረገን ያለው፣ አንድ እጁ አይሰራም፣ አንድ እግሩ ተቆርጧል። ስለዚህ አንድ እጁና አንድ እግሩ ብቻ ነው ያለው። አይምሮ ግን ጥሩ ነው ያለው። በቃ ወዲያውኑ ነገ ተነገ ወዲያ አምጪው እና እንሰራለት አይደል መልኳት። መጥቼ መጥቶ ለቃውትኝ ያለኝ ሰውዬው እንግኝኝ እኛ አባት የ60 ዓመት አዛውንቱ ናቸው። አሁን ወጣት ሆኛለሁ ነው ያሉኝ። ለኔ ማለት ነው። አሁን ይሄ ቀላል ገጠመኝ አይደለም። ቢያንስ እንኳን የሰውን ችግር መረዳቱ ትልቅ ቀረፍት ነው። አስቁመን እንኳን ባናስቀድ ማለት ነው። እና ይሄ ነገር በጣም ያስደስታል። ሌላ ሁለተኛው ገጠመኝ አንዷ ልጅ እንደዚህ ያምና ታካሚያችን ነበረች። ዘንድሮ በቃ በቤት ነው እየሄድኩ ያለሁት እስከ ማለት ደረጃ ደርሳለች። ምንስ ምንድነው በቃ ማቴሪያሉ ጥሩ ነው ማለት ነው። ሙያው እንኳን ባለሙያው እዚህ ያለ፣ ግን ማቴሪያሉ የሰው መረዳት ምናምን ነገር በጣም ጥሩ እርካታ ሰጥቷቸዋል። እና እንደዚህ ብለው አፕሪሼት የሚያደርጉን ሰዎችም አሉ። አሁን እንደምሰማው ከሆነ ከገጠሙ
አቶ ሰለሞን ለንደን እና ኢትዮጵያ እየተመላለስክ ነው ይህንን ስራ በማስተባበር በመስራት ላይ የምትገኘው፣ የዚህ ስራ የወደፊት እጣ ምንድን ነው የሚሆነው?
ጥሩ ጥያቄ ነው። ምንድን ያደረግነው አሁን እኛ ኦፕፋ የሚል መንግስታዊ ያልሆነ ተቋም ለመስራት ለማቋቋም ኦልሬዲ ዝግጅታችንን ጨርሰናል። በቀጣይ በቋሚነት ወደ ኢትዮጵያ ገብቶ የሚሰራ ነው። ኦፕፋ የሚባለው ኦርቶቲክስ ፕሮስቲክስ ፋውንዴሽን ኢን አፍሪካ የሚል ስያሜ ያለው ነው። ማለትም የሰው ሰራሽ አካልና የአካል ድጋፍ ማደራጃ በአፍሪካ የሚል ተቋም ነው። ይህ ተቋም ሙሉ ዝግጅቱን ኦልሬዲ እያጠናቀቀ ያለውና ጉዳዩ ሲያልቁልን ወደ ኢትዮጵያ ገብተን እንሰራለን የሚል እምነት ነው ያለን። ከዛ በፊት ግን አሁን ያለንበት ሁኔታ ትንሽ አስቸጋሪ ስለሆነ ህብረተሰቡ ምናምኑም ያግዝናል ብለን ተስፋ እናደርጋለን። ለአሁን ለጊዜው ያለው ይሄ ነው። ለወደፊት ግን ማለትም በጣም በአጭር ጊዜ ውስጥ ሀገራችን ላይ ገብተን እንሰራለን የሚል እምነት አለን።
አቶ ሰለሞን አማረ ከአጋሮች ጋር በመሆን በርካቶች ዳግም መራመድ ይችሉ ዘንድ እያገዝክ ያለህ በጎ አድራጊ ነህ። መጪ ዘመን በስኬት እንዲሞላ እመኝልሃለሁ። ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ።
አመሰግናለሁ። እግዚአብሔር ያክብርልኝ።
ሀብታሙንና እንግዳውን አቶ ሰለሞንን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። የኢትዮጵያ ሴት ሐኪሞች ማህበር ከተመሰረተ 3 ዓመታት ያስቆጠረ ሲሆን ሴት የሕክምና ባለሙያዎች በስራ ገበታቸው ላይ የሚደርስባቸውን መገለል፣ የጾታ ጥቃት ለማስቀረት በተጨማሪም ባለሙያ ሴቶችን በሌሎች በተጓዳኝ ዘርፎች ለማብቃት ታስቦ የተቋቋመ ነው። ሴት የሕክምና ባለሙያዎች በሕክምናው ዘርፍ ውስጥ ስላላቸው ሚናና እንዲሁም ስለሚያጋጥሟቸው ችግሮች ኤደን ገረመው የኢትዮጵያ ሴት ሐኪሞች ማህበር ፕሬዝዳንትና በጤና ሚኒስቴር አማካሪ የሆኑትን ዶክተር ሰናይት በየነን አነጋግራ ዘገባ አሰናድታለች።
በዓለም ዙሪያ እጅግ ብዙ ሴቶች በሕክምናው ዘርፍ ውስጥ አገልግሎት ይሰጣሉ። ይሁንና አሁንም ድረስ ሴቶች በአመራር ደረጃ ላይ በብዛት ሲወጡ አይታዩም። በኢትዮጵያ ያለውም ችግር ተመሳሳይ ነው። የኢትዮጵያ ሴት ሐኪሞች ማህበር ፕሬዝዳንት ዶክተር ሰናይት በየነ ሴት የሕክምና ባለሙያዎች በአመራር ላይ የማይታዩት የተመቻቸ ሁኔታ ባለመኖሩና ሴቶች በበቂ ሁኔታ አርአያ ስለሌላቸው ነው ይላሉ።
ሴት ሐኪሞች ወይም ሴት የሕክምና ባለሙያዎች የሕክምና አሰጣጥ ስርዓት ላይም አስተዳደር ስርዓት ላይም ቀጥታ ሕክምናን በመስጠትም ከፍተኛ አስተዋጽኦ ያደርጋል። በእርግጥ እኛ ሀገር በተለይ ወደ ላይ ገፋ እያለ ጊዜ በሊደርሽፕም ካሪየሩን እያየን ስንሄድ የሴቶች ተዋጽኦ አነስ ያለ ነው። አንደኛው ለዛ የተመቻቸ አካባቢያዊ ሁኔታ አለ ወይ ብሎ መጠየቅም የሚያስፈልግ ይመስለኛል። ሴቶችን ወደ አመራር ለማምጣት ኢንቴንሽናሊ ወይም ሆን ተብሎ እየተደረጉ ያሉ ነገሮች በጣለ መሆናቸውም ነው። ሁለተኛው ነገር ከላይ የምታየው ቻሌ የምታደርገው አመራር ላይ የተቀመጠ ሌላ ሴታኪንግ ወይም ሌላ ሴቴና ባለሙያ በብዛት ጥፋት አለመኖሩም ሌላው ነገር ጥቂት ናቸው አመራር ቦታ ላይ ያሉት። እነሱም አንደኛ በስራም በጣም ስለሚዋጡ፣ ሁለተኛም የተዘረጋ ፕላትፎርምን ስለሌለ የሚገናኙበት መድረክም ስለሌላቸው አንዱ አንዱ እያሰለጠነ ወደ ላይ የማምጣቱ ሁኔታ የለም። ያሉትንም ጥቂት እንደ አርአያ ተጠቅሞ ወደ ላይ ለመሳብ ማለት ነው።
ተሰናይት ሴት የሕክምና ባለሙያዎች ዘርፈ ብዙ ችግሮች እንዳሉባቸው ጠቅሰው በስራ ቦታ የሚያጋጥም ጾታዊ ትንኮሳም እጅግ ሰፊ ተግዳሮት ጋርጧል ይላሉ።
የደረጃው ሁሉም የሴት ጤና ባለሙያዎች መገለል እንደዚህ ብቻ ሳይሆን ገፍተው ሲመጡም ያለመቀበል፣ የሚሰጡትንም አስተያየትም አስተዋጽኦአቸውንም ሪኮግናይዝ አለማድረግ በጣም በሰፊ አለ። ያ ደግሞ በጣም ስከሪ ያደርጋቸዋል። ግን ልክ እንደ ሁሉም ፕሮፌሽናሎች ደግሞ ለጾታዊ ጥቃት የተጋለጡም ናቸው እነሱ። በጣም የሚገርምሽ የጾታዊ ትንኮሳ ወይም ጥቃት ልክ ሌላ ማህበረሰብ ላይ ወይም ሌላ የስራ ዘርፍ ላይ ያሉ ሴቶች እንደሚደርሰው የሕክምና ባለሙያዎች ላይ ይደርሳል። እንደውም አንዳንዴ በአንዳንድ እንትኖች ላይ የበለጠ ተጋላጭነትም እያየን ነው። እኛም እንግዲህ በተወሰነ መልኩ ትንሽ አሰሰንስ ልናደርግ ሞክረናል። ፓሌተት ጊዜ ምን አይነት ችግር ነው የሚገጥማቸው፣ ምን አይነት ቻሌንጅ ነው በዙሪያቸው ያለው የሚለውን አንደርስታንድ ለማድረግ ከዛም የተረዳነው ነገር አብዛኛዎቹ ሴቶች በአንድም በሌላ መልክ በዚህ ውስጥ ያልፋሉ። አመራር ላይ ያሉትን ጨምሮ ማለት ነው። አልፈዋል፣ በዚህ አልፈዋል። ስለዚህ ልክ ሌላ የስራ ገበታ ላይ ያሉ ሰዎች የሚደርስባቸውን አይነት ጥቃትና ትንኮሳ የሕክምና ባለሙያዎች ላይ እየደረሰ ነው ያለ። ከማን ነው ለሚለው ከአስተማሪዎቻቸው፣ አብሯቸው ከሚሰሩ ባልደረቦቻቸው፣ ከሌሎች ሐኪሞች ወይንም አብረው የሚሰሩ ግን ሌላ ፕሮፌሽናል የሆኑ ሰዎች ፔሽንቶቻቸውን ጭምር ትንኮሳ ይደርስባቸዋል። ሴት ሐኪሞች ነ እንደውም ተስተካካይ ባይሆን ሊበልጥ በሚችል መልኩ ተጋላጭነቱ አለ ለማለት ነው። ስለዚህ በአግባቡ በሚችለው ልክ ወይም ባላት ብቃት ልክ አስተዋጽኦ እንዳታደርግ ያደርጋታል ማለት ነው። ይሄ ነው ዋናው እኛም ልንዋጋበት ያሰብነው ነገር። አመራር ማለት ስልጣን መያዝ ማለት አይደለም። ሁሉም ሰው ባለበት ቦታ የአመራር ሚና መጫወት ይችላል የሚለውን በተለይ ሴት ላይ ደግሞ አስተዳደጋችንም ቤተሰብ ውስጥም ባለን ኢንፍሉዌንስ ቤተሰብ ውስጥም ባለን ሚና ስራ ላይም ስንሆን ባለንበት ምንም እንኳን ስልጣን ባይኖርም የአመራር ሮል ግን ወይም ሚና ግን መጫወት ይችላሉ የሚለውን ለማጉላት ነው። እነዚህንም በተገቢ ለመከላከል ቀድሞ ሲደርስ ለመከላከል፣ ሁለተኛ ነገር ግን ቢደርስ እንኳን በተገቢታት ለማድረግ
የኢትዮጵያ ሴት የሕክምና ባለሙያዎች ማህበር ሴቶች ያለባቸውን ፈተና መከላከል የሚችሉት ራሳቸውን በማብቃት ነው በሚል መርህ የተለያዩ የስልጠና መድረኮችን በማመቻቸትና ጥናቶችን በማድረግ እየሰራ መሆኑንም ዶክተር ሰናይት ያስረዳሉ።
ሴት በተፈጥሮ የአመራር ብቃት አላት ብለን እናምናለን። ብቃት ያላቸውን ይህንን የአመራር ብቃት አጎልብተው እንዲያወጡት ለማድረግ ነው እኛ የስልጠናዎቹንም ፕላን የምናደርጋቸው ከዛም በ ስለዚህ ምንድነው አሁን በዋነኛነት የጾታዊ ትንኮሳን፣ ጥቃትን፣ ዲስክሪሚኔሽንን፣ መገለልን፣ ወደ አመራሩ አለመምጣት ሁሉንም ልንከላከል እንችላለን ብለን የምናምነው ሴቷን ብቁ ማድረግ ነው። ብቁ ማድረግ ኢምፓወር ማድረግ፣ በተለይ ኢምፓወር ብናደርጋት ራሷንም ኢንቫይሮንመንቷንም መቀየር ትችላለች ብለን እናምናለን። ለዛ እንግዲህ የትምህርት አሰጣጥ ሂደቱ ላይም በስራም የማይገኙ የምንላቸው ሮች ወይም ክህሎቶችን እንዲያዳብሩ ለማድረግ ነው ስልጠናው። ሁለተኛው ግን እርስ በርስ የመደጋገፍ ወይም የሜንተርሽፕ መድረኩን ፈጥሮ እርስ በርስ እንዲተጋገዙ ማድረግ ነው። ሌላው ነገር አንዱ ለአንዱ አርአያ የሆነች አንዷ ለአንዱ አርአያ የሆነች እያስተማረቻት መንገዱን እያሳየቻት የምትሄድበት መንገድ መዘርጋት ነው። ለዛ ደግሞ ኢቨን ይህንን መደጋገፍ ለመፍጠር ስልጠና መሰጠት አለበት ብለን ስላሰብን አሁን ፓርትነርሽፖችንም ያው ተባብሮ መስራቶች እንደዚህ እየፈጠር ያለ ነው። በዚህ ረገብ ነው ማለት ነው።
የኢትዮጵያ ሴት የሕክምና ባለሙያዎች ማህበር ፕሬዝዳንትና የጤና ሚኒስቴር አማካሪ ዶክተር ሰናይት በየነ ሴቶች ብቻቸውን ማደግ ብቻ ሳይሆን እርስ በርስ መደጋገፍና አርአያ መሆን እንዳለባቸውም ጨምረው አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ አሉላ ከበደና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁ ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይበለን መልካም ነው።